በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ካህናት፣ አይንተ እግዚአብሔር የተወደዳችሁ የእግዚአብሔር ቤተሰቦች፣ አባቶችና እናቶች፣ ወንድሞችና እህቶች በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን አረፈዳችሁ? ቸርነቱ የማያልቅበት የሰላም የክብር ባለቤት አምላካችን እግዚአብሔር የሁላችንን ሕይወት ጠብቆ ጤናችንን ሰጥቶን ሰላሙን አብዝቶልን እንኳን ለዚች ዕለት አደረሳችሁ አደረሰን። እስከዚህ ሰዓት የነበረንን የቅዳሴውን አምልኮአችንን ሁሉ በሰላም እንዳስጨረሰን መካከላችን እንደነበረ ሁሉ አሁንም ደግሞ ቀሪውን ጊዜ ቃሉን የምንሰማበትን ከሱ ጋራ በቃሉ መሰረት የምንገናኝበትን ህይወት የሚሆነንን እረፍት የሚሆነንን የጥያቄያችን ምላሽ የሚሆነንን ቃሉን እንደ አባቶቻችን እንደ ነቢያት እንደ ሐዋርያት እንዲያስተምረን እንዲመክረን ጉባኤያችንን ሁለመናችንን አሳልፈን ለእግዚአብሔር መንፈስ ቅዱስ እንሰጣለን። ክብርና ምስጋና ለሱ ይድረሰው፣ አሜን። እንደ እግዚአብሔር ፈቃድ የምንማረው የዛሬው የትምህርታችን ርዕስ ስለ ነገ አትጨነቁ የሚል ነው። ለነገ አትጨነቁ፣ ነገ ራሱ የራሱ ጭንቀት አለውና ለነገ ክፋቱ የራሱ ይበቃዋል ይላል። በሌላ መልክ ደግሞ ምን ማለት ነው? ስለ ነገ አትጨነቁ፣ ነገ ራሱን ችሎ ሌላ ጭንቀት ያመጣል ይላል በሌላ ትርጉም። እና የትምህርታችን ርዕስ አትጨነቁ ነው። ዛሬ ጥሩ ርዕስ ነው አይደለም? አትጨነቁ ነው። መቼም ስለ ጭንቀት እኔ ልነግራችሁ አልችልም። ያለንባት ዓለም ጭንቀትን የተሞላች የጭንቀት ስፍራ ናት። በተለይ ጊዜው ጭንቀትን የተሞላ ነው። እያንዳንዳችን የልባችን ፋይል አሁን ቢከፈትና ብነበብ በእያንዳንዱ ሰው ውስጥ የተለያየ ጭንቀት አለ። እግዚአብሔር ለዛ ምላሽ ስላለው ምን ይላል? አትጨነቁ ይላል እግዚአብሔር። አትጨነቁ ስለን ምክንያት አለው። የሚያስጨንቀን ደግሞ ብዙ ነገር ስላለ ስለሚያውቅ እግዚአብሔር ጭንቀት የለም አላለም። ጭንቀት አለ ግን እንዳትጨነቁ። በሶስት ከፍለን ብናስቀምጥ የሚያስጨንቁን ነገሮችን እንደው ጠቅለል ባለ ብናስቀምጥ፣ አንደኛ ስለሚያስፈልገን ነገር እንጨነቃለን። ዛሬ በወንጌሉ ላይ የተነበበው አብዛኛው ስለሚያስፈልገን ነገር ማለት ነው። ስለሚያስፈልገን መብል ያስፈልገናል አለን፣ ምግብ ያስፈልገናል፣ ልብስ ያስፈልገናል፣ መጠለያ ያስፈልገናል፣ ሰላም ያስፈልገናል፣ መኖር አለብን። ለዚህ እንጨነቃለን። ሁለተኛው ነገር ደግሞ ወደፊት ስለሚመጣ ለነገ አትጨነቁ እንደሚለው ወደፊት ስለሚከሰት ነገር ስለሚያስፈራን ስለሚያሰጋን ነገር ደግሞ እንጨነቃለን። ምን ይመጣ ይሆን? ምን ይከሰት ይሆን? እንጨነቃለን። ሶስተኛውና የመጨረሻው ባደረግነው በደል ወይንም በፈጸምነው ኃጢአት ደግሞ እንጨነቃለን። አንድ ነገር አድርገን ያ ነገር እንዴት እንወጣዋለን፣ እንዴት እንላቀቃለን፣ ከዛ ነገር ነፃ የምወጣበት መንገድ ምን ይሆን ብለን ደግሞ በጣም እንጨነቃለን። እነዚህ ሁሉ ጠቅልል አድርገን ስናስቀምጥ የጭንቀት ምንጮች ናቸው። እና ጭንቀት ግን በራሱ ውጤቱ ባዶ ነው፣ ምንም ነገር የለውም። እንዴት ባዶ እንደሆነ እንመለከታለን። ጌታ ሲናገር አትጨነቁ ካለ በኋላ አንድ ሰው ተጨንቆ ይላል በቁመቱ ላይ ምናልባት አጭር የሆነ ሰው እንደው ትንሽ መርዘም አለብኝ ብሎ በቁመቱ ላይ ትንሽ ስንዝር ክንድ መጨመር የሚችል አለ ወይ ይላል። በመሆኑም የለም አይደል እንዴ? ቴክኖሎጂ እንኳን በብዙ ነገር የሰዎችን ጉድለት ለማሟላት ይሞክራል፣ ግን እስካሁን ቁመት የሚጨምር ቴክኖሎጂ አልተገኘም። እርግጠኛ ነኝ ነው አይደለም? አልተገኘም። ወይም ደግሞ ጸጉራችሁን ጥቁሯን ነጭ ወይንም ጥቁሯን ቀይ ማድረግ አትችሉም ይላል። ይሄም ቢሆን ምን ማለት ነው? በተፈጥሮ ማለት ነው እንጂ በቀለም እየቀባን የምንለውጠው ማለት አይደለም። ማድረግ አትችሉ። ስለዚህ ስለማትችሉ ይላል አትጨነቁ። ጭንቀት ለሁለት ነገሮች፣ አንደኛ መቀየር ለምንችል ወይንም ለመቀየር ለማንችል ነው እኛ የምንጨነቀው። ለሁለቱም ጭንቀት ግን ባዶ ነው። ስለሚበላ፣ ስለሚለበስ፣ ስለሚኖርበት ወይንም ስለተከሰተው ችግር አትጨነቁ ስለነ እግዚአብሔር ምን ማለት ነው? ለነገ አትጨነቁ ሲል አታስቡ ማለት ነው? ወይንም እቅድ አይኑራችሁ ማለት ነው? እግዚአብሔር የእቅድ አምላክ ነው። እንድናስብም ክብርና ምስጋና ይግባው አይምሮን ፈጥሮልናል። ሰው ከአምላክ በታች ሁሉን ገሽ ሁሉን አድራጊ አሳቢ አዋቂ የሰው ልጅ ብቻ ነው። አትጨነቁ የሚለው ትርጉም መጀመሪያ ሊገባን ያስፈልጋል። መጨነቅና ማሰብ የተለያዩ ነገሮች ናቸው። መጨነቅና ፕላን ማውጣትም የተለያዩ ነገሮች ናቸው። ማሰብ እንችላለን፣ እቅድ ማውጣት እንችላለን። እንኳን ለነገ ቀርቶ ለ20 30 አመት እቅድ ማውጣት እንችላለን። ምንም የሚከለክለን ነገር የለም። እንዴት እናወጣለን? እንዴት እናስባለን? ባላን መጣበታለን። ነገር ግን መጨነቅ የሚለው ነገር ራሱ ትርጉሙ ትግል ማለት ነው። ከማን ጋር? ከገዛ አይምሯችን ጋር መታገል ማለት ነው። ታላቅ ጦርነት ነው። ከገዛ ራሳችን ላይ ጦርነት መቅጠም ማለት ነው። ስለዚህ ማሰብ ማለትም አይደለም፣ እቅድ ማውጣት ማለትም አይደለም፣ ማገናዘብ ማስተዋልም ማለትም አይደለም፣ ስለወደፊት ነገሮች ቅድመ ሁኔታዎችን ማዘጋጀት ማለትም አይደለም። እየተግባባን ነው? ጭንቀት ራሱን የቻለ ውጤት የሌለው ውጤቱ ባዶ የሆነ ነገር ነው። ጭንቀት ጊዜን ከማባከንና ተስፋን ወደ መቁረጥ ከማድረስ በስተቀር ምንም ውጤት የለውም። እንደውም ያለንን ያሳጠናል። አንዳንድ ጊዜ ትዝላችኋል፣ በጭንቀት ውስጥ ያለፉ ሰዎች ወይንም ያለፍንላችን እናስታውስ። በጭንቀታችን ጊዜ ያለንን ነገር ሁሉ እንረሳለን። ያለንን ነገር ሁሉ ነው ሉዝ የምናደርገው። ስለዚህ ጭንቀት ምን ስለሆነ ነው? ባዶ ስለሆነ ነው። የምናስታውሰውን ነገር እንኳን እንረሳለን፣ ያለንን ነገርም እንረሳለን። ባዶነት ይሰማናል። በጭንቀት ውስጥ ስንኖር መሬት የከዳችን ይመስለናል። ሁሉም የጠላን ይመስለናል። ሁሉም ጠላት ይመስለናል። ሁሉም እኛን ለመጣል የሚፈልግ ይመስለናል። ድጋፍ የሌለን ይመስለናል። የሆነ አፋፍ ላይ የቆምን ይመስለናል። ጭንቀት ባዶ ነው። ጭንቀት ውጤቱ ምንም ነገር የለም፣ ትግል ነው። ስለዚህም ባዶ ስለሆነ ሲጨነቅ ሰው እንቅልፍ መተኛትም ያቅተዋል። እንቅልፍ መተኛት የተሰጠው ጸጋ ሲሆን ከዛ በፊት የሚተኛው ሰውዬ ሲጨነቅ የተጨነቀበትን ነገር ማምጣት ቀርቶ የነበረውን እንቅልፉን ያጣል። የነበረውን ረፍቱን ያጣል። የነበረውን ሰላሙን ያጣል። የሚመገበውንም አፕታይቱ ሁሉ ይዘጋል። ምግብ መመገብም ያቅተዋል። ሁሉ ጠላት ስለሚመስለው ከዳና ሰው ጋርም ይጣላል። ሳይናገሩት ይናገራል፣ እየሄደም ይናገራል፣ ከራሱ ጋርም ይጣላል። መጨነቅ ባዶ ነው። አንድ የሚባል ታሪክ አለ። አንድ ሀብታም ሰው ዘበኛ ያለው ድሃ ሰው ዘበኝነት የቀጠረው ሰው ይባላል። በጣም ሀብታም ነው፣ አባዳሪ ነው፣ ብዙ ገንዘብ አለው ያስባል። ስለ ገንዘቡ ሀብቱ ባለበት ነገር ሁሉ የሚያሳስበው ጭንቀታም ሰው ነው። በወንጌል ላይም አለ እንደዛ አይነት ሰው እና እንቅልፍ ያጣል፣ ያስባል። በቃ ሌሊት ይነሳና ከእንቅልፉ ይነቃና መተኛ ስለሚያቅተው በቃ ኮሜዲኖቹን እየጎረጎረ ፋይሉን እየጋላበጠ ይሄኛው ገንዘብ እዚህ ነው ያለው፣ ይሄኛው እዚህ ነው ያለው፣ ይሄን ደግሞ በዛው መሐከል ደግሞ የተኛች ምስቱንም እየቀሰቀሰ የሚጣላ ጭንቀታም ሰው ነበር ይባላል። እና እሱ እንቅልፍ አጥቶ እየተጨነቀ እየተበሳጨ ይወጣና በየግቢው ሲንጎራደድ ያ ደሃ ዘበኛው ደግሞ ለጥ ያለ እንቅልፍ ይተኛል፣ ያንኮራፋል። ግድ የለው ዝም ብሎ ይተኛል እኮ ግቢውን እንዲጠብቅ አስቀምጨው እያለ ይቆጣል። እና አንተ ዝም ብለህ ትተኛለህ እንዴ? ግቢውን እኮ እንድትጠብቅ ነው ይለዋል። ያስነሳውና ጌቶች፣ ግቢው እኮ ሰላም ነው፣ እርሶት ነው ዘበኛ የሌሎትና ለእርሶ ሌላ ዘበኛ ያስፈልገውታል አለው ይባላል። እና ጭንቀት ባዶነት ስለሆነ ያለንን ነገር ሁሉ ያሳጠናል። ይገርማቸዋል። ያለንን ነገር ሁሉ ያስረሳናል። ዛሬ አሜሪካን ነዋሪዎቹን 90% ጭንቀት ነው፣ ህይወታቸው ጭንቀት ነው። ለምን? ብዙ የበዛ ነገር ስላለ አይምሮ በዛ ይጠበብና በዛ ይጨናነቅ ይያዝና ከዛ በኋላ ምን ይሆናል? ያለውን ነገር መጣል፣ ያለውን ነገር መርሳት። ብሎም እነሱ ደግሞ የሚሰጡት ክኒኒ አለ፣ እዛ በኋላ ሰውየው አንድ ጊዜ መንገድ ከገባ መመለሻ የለውም። እግዚአብሔር ይጠብቀን። እግዚአብሔር አትጨነቁ ይላል። አትጨነቁ። ራሳችን ምናመጣ ሰው ሁኔታዎች ጭንቀትን ያመጣሉ። ጭንቀት ስመጣ ምን እናደርግ ነው? ምንድነው ምናረገው? እንዴት ነው ምንቋቋመው? እዛ ላይ የታችሁ ከሆነ አይዛብ ይሄንን ይፈልጋሉ። እንደነሱ እንዳትሆኑ እናንተ ጽድቁን ፈልጉ። አይዛብ ማለት ምናል ዓለማውያን ይተስፋ የሌላቸው ከእግዚአብሔር ጋር ግንኙነት የሌላቸው ጭንቀትን በዚህ መንገድ ነው የሚለማመዱት። ለምሳሌ ሰዎች ራሳቸውን ምናቀው ሲጨነቁ ምን ያደርጋሉ? ለጊዜው ጭንቀትን ለመርሳት ምንድነው የሚያደርጉት? የሚጠጡ አሉ አይደል እንዴ? ይጠጣሉ። ለጊዜው ተረሳ ይመስላል። ከዛ በኋላ መጠጡ ደግሞ ያንን አይምሮ ኮንፊውዝድ ያረጋውና ከዛ በኋላ ይገባና ይተኛና ትነቃ ደግሞ በዛ ላይ ተደምሮ መጠጡና በመጠጡ ላይ አከባቢ ያለው ነገር ሁሉ እንደገና አድሶ ነው ደግሞ ይመጣል። ሌላም የሚደረግ አለ። እየበዛ ሲሄድ ራሳቸውን የሚያጠፉ ሰዎችም አሉ። ብዙዎች ራሳቸውን አጥፍተዋል። በሃይዌ ላይ የነዱ ሞተዋል። ጭንቀት ነው። መብራት እየጣሱ ሌላውን ገይተው እነሱም ህይወታቸው አልፏል። ጭንቀት። የዓለም ጭንቀት በዛ መልክ ስለሚመክሩትና መፍቴ በዛ መንገድ ስለሚፈልጉለት እናንተ ያንን እንዳታደርጉ ነው ማለት ያለኛ መልአክ። አትጨነቁ። አትጨነቁ። ላለመጨነቅ እግዚአብሔር መንግስቱንና ጽድቁን አስቀድማችሁ ፈልጉ። ፈልጉት ማለት እግዚአብሔርን ፈልጉት። ከእግዚአብሔር ጋር የሚያገናኛችሁን መስመር ፈልጉ። ከዛ በኋላ ተጨነቁ። እሱ ለእናንተ የሚያስፈልጋችሁን በእናንተ ያጋጥመውን ያቃል ይላል። እንግዲህ ጭንቀት በዚህ መልክ የምን ተቃራኒ ነው? የእምነት ተቃራኒ ነው። ያለማመን ነው ውጤት ነው ጭንቀት። የሚያምን ሰው ምን ይላል? ነገር ሁሉ ለበጎ ነው ብሎ ይችላል ማለት ነው። የሚያምን ሰው ከአቅሙ በላይ የሆነው ለማን ይሰጣል? ለእግዚአብሔር ይሰጣል። ጭንቀት የእምነት ተቃራኒ ነው። እንደዚህ ይለናል ራሱ ቃሉ። አንደኛ ጭንቀትን በርሱ ላይ መጣል እንዳለብን በምን በእምነት የተነሳ ማለት ነው። ጭንቀትን እኛ ተሸክመነው ከመታገል ይልቅ ወስደን ከኛ በላይ ኃይልና ጉልበት ያለው ለእግዚአብሔር መጣል ወይንም በሱ ላይ መተው እንዳለብን ሲመክረን አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ አንደኛ ጴጥሮስ 5 7 ላይ ምን ይላል? እርሱ ስለናንተ ያስባልና ይላል። እርሱ ስለናንተ ያስባልና የሚያስጨንቃችሁን ነገር በእርሱ ላይ ጣሉት ይላል። እንዴት አይነት ግሩም ቃል ነው ወገኖች! ይሄ እግዚአብሔር ቃል ነው፣ የሰው ቃል አይደለም። እሱ ስለናንተ ያስባል። ለምን? አባት ነውና እናት ነው እግዚአብሔር። እሱ ስለናንተ ያስባል። የሚያስፈልጋችሁንም ስለሚያቅ የሚያስጨንቃችሁን በእርሱ ላይ ጣሉት። እዚህ አከባቢ ደግሞ ያለን ችግር አንዳንድ ጊዜ ምን እንደሆነ ታውቃላችሁ? ኦ በእግዚአብሔር ላይ ትቸዋለሁ እንልና እኛም ደግሞ መቀጠል ያለብንን እንቀጥላለን። ያ ያለማመን ጉዳይ ነው። በእግዚአብሔር ላይ ከጣልነው ጣልነው፣ የኛ ድርሻ እዛ ስፍራ ላይ መስጠት ነው። ከዛ በኋላ ስራውን እግዚአብሔር ነው። እሱ እስኪሰራ ድረስ እኛ መታገስ አለብን። አዎ እሱ ስለናንተ ያስባልና የሚያስጨንቃችሁን በሱ ላይ ጣሉ። አማኝ አትጨነቅ ሲባል ያንን ጭንቀት የለም አይደለም፣ ወይንም የሚያስጨንቅ ነገር አይከሰተብህም አይደለም። ዓለማችን ጭንቀት አምናትና በዓለም ውስጥ እያለን እኔ ልጨነቅ አልችልም አይባልም። ነገር ግን ያ ሁኔታዎች ያመጡትን ጭንቀት ከቤትም ይሁን ከውጪ የተፈጠረውን ጭንቀት ማላይ መጣል እንዳለብን ነው የሚነግረን። በእግዚአብሔር ላይ ጣሉት ነው ማለት ያለ። እሱ ስለናንተ ያስባል፣ የሚያስጨንቃችሁን በእርሱ ላይ ጣሉት ነው። እግዚአብሔር መሸከም ይችላል ወገኖቼ። የአማኞችን ጭንቀት መሸከም ይችላል። የጭንቀት ቁልፍ በእጁ ነው ያለው። አብደዋል፣ አይምሯቸው ትክክል አይደለም የተባሉትን ከሆስፒታል የተባረሩትን ሰዎች በእግዚአብሔር ቃል ስንጸልይላቸው በጸበል ስናጠምቃቸው ይድናሉ። ለምን? የጭንቀት ቁልፍ በእግዚአብሔር እጅ ነው ያለው። ሰዎች እብድ ያሉትን ጤናማ ነው ይላል እግዚአብሔር። ማንሳት ይችላል። ትናንትና አንድ ታምር የሰማው ትልንገራችሁ። በአንድ የሆነ የቤተሰብ ማህበር አለ። እዛ ላይ የዛሬ አመት ምናምን ይመስለኛል አንዲት ህፃን እንደተወለደች አኳሏ በሙሉ ቁስል ነው። ዶክተሮቹ ሲተነብዩ ወደፊት ማትናገር ማትራመድ ፍጹም ጤና ሊኖራት የማይችል ተብሎ ተተነበየ በነሱ። እንግዲህ ለወላጆቹ ምን ያክል ጭንቀት እንደሆነ አስቡ። ሌላው ደግሞ በጎኑ ሰይጣን የሚያመጣቸው ሰዎች አሉ የሚያሰልፋቸው። እንዴ ታዲያ ይሄንን እድሜ ልክ ልትሰቃይ ነው? ምን ልታረግልህ ነው? ዶክተሮቹም የለም እቺ በዚሁ ያው አሁን በህክምና ነፍሷን ያቆየናትና ይሄንን ተተን እዛው ብትሞት ይሻላል የባሰ ጭንቀት ነው እንድትሆናላችሁ ይሄንን ነው የሚመክሩት። ሌሎችም ያንን ነው የሚመክሩት። ታዲያ በጣም ያስደነቀኝ ነገር ወላጆቿ የለም እግዚአብሔር ሰጥቶናል የሰጠን ነፍስ እሱ ይውሰድ አትንቀሉ ማድረግ ያለባችሁ የህክምና አገልግሎት ስጡ እንጠብቃለን። እንዴት እናሳድጋለን ብለን አንጨነቅም። እንደሰጠን እሱ እንዴት ማሳደግ እንዳለብን ያስችለናል ለሱን ተው አሉ። እኛም ጸሎት አደረግን። ይሄ መልእክት ሲመጣ እግዚአብሔር ሆይ ይቻላል ለሰዎች የተደበቀው ላንተ ይቻላል አንተ ህይወት ቁልፍ አለ የተዘጋውን ተከፍታለ የተከፈተውንም ትዘጋለ ብለን ጸለይን። መሸምኛ ካለንበትም ይሁን ከሌላም ይሁን እግዚአብሔር ሰዎች አሉና ያ ጸሎት ደርሶ ትናንትና የምስራቹ ሲነገረኝ ያቺ ጨርሶ ሰዋቶንም የተባለችው ህፃን ተነስተ ሙሉ አካሏ ድሎ የአንደኛ አመት ልደቷን አከበረች የሚል ምስራች ደረሰ። አሁን ተመልከቱ ይሄን ታሪክ ለነግራችሁ የፈለኩኝ በወላጆቹ ላይ ያለው የእምነት ኃይል ነው። በጣም አስጨናቂ የሆነውን ነገር ለእግዚአብሔር እንስጠዋሉ እንተው ለሱን ጣለዋሉ። እግዚአብሔር አደራ በልታ አይደለምና አደራውን ተቀብሎ ጻኗን አዳነ። ዛሬም ወገኖቼ በየቤታችን ብዙ ጭንቀት አለ ለእግዚአብሔር እንስጠው። እኔ ላይ ጣሉት ነው የሚለው ታማኝ አምላክ ነው። እኔ ላይ ጣሉት ብቻችሁን አትቸገሩ ብቻችሁን አትጨነቁ እኔ ልካፈላችሁ ነው የሚለው። እኛን ይሆነ ይላል ቅዱስ ጳውሎስ ያ ልካፈላችሁ የሚለን አምላካችን እኛን ይሆነ እንደኛ የኖረ መከራችንን የተካፈለ ኑሯችንን የሚያውቅ ሊቀ ካህናት ነው ይላል። ያን አምላክ ነው የምናመልከው። የኛን ኑሮ የማያውቅ አምላክ አይደለም ያለን። ኑሯችንን የሚያውቅ አምላክ ነው። ጓዳችንን የሚያውቅ አምላክ ነው። መንገዳችንን የሚያውቅ አምላክ ነው። ከጓደኛም በላይ ጓደኛ ከወዳጅም በላይ ወዳጅ ከገዛ ጆሮአችን ለኛ የቀረበ ከገዛ ልባችን ለኛ የቀረበ አምላክ ነው የምናመልከው። ስለዚህ እኔ ላይ ጣሉት ነው የሚለው። ክብርና ምስጋና ለሱ ይግባው። እኔ ላይ ጣሉት። እግዚአብሔር ሰዎችን አሳፍሮ አያውቅም በዘመናት ወገኖቼ። አንድ ታሪክ በአንደኛ ነገስት ምዕራፍ 17 ቁጥር 7 ላይ የምናገኘው አንድ ታሪክ አለ። የኤልያስ ታሪክ ነው። ሰማይ የተዘጋበት ዘመን ነበር። 3 አመት ከ6 ወር ዝናብ የታጣበት ምድር የደረቀችበት ረሃብ ጥም የጸናበት ዘመን ነበር። እና ኤልያስ ካለበት ከአክአብ ሸሽቶ ባለበት ቦታ እግዚአብሔር ተናገረው። ሂድ ወደ ሲዶና ወደ ሰረብታ ምድር አንዲትን መበለት አዘጋጅልሃለሁ እሷ ትመግብሃለች ሂድ አለው። ኤልያስ ሄደ። ዘመኑ የረሃብ ዘመን ነው። የጥም ዘመን ነው። ዋለ ሰው ለሰው የሚሰጥበት ጊዜ አይደለም። ኤልያስ ወደዛ ሄደ። አንዲት ባልቴት እንጨት እየለቀመች አገኛትና እባክሽን ምጠጣ ውሃ እንደው በጽዋ ስጭኝ እንድትሰጭኝ ለምንሻለሁ አላት። እናት ናት መቼም አልጨከነችም። ልታመጣለት ስትሄድ ደግሞ ወዲያውኑ አከታትሎ እባክሽን ትንሽ እንጎቻም ስጭኝ አላት። አይ እኔ ሕያው አምላክ እግዚአብሔርን በቤቴ ያለው ትንሽ እፍኝ ዱቄት ናት። ትንሽ ማሰሮ ነው በማሰሮ ውስጥ ትንሽ ዘይት ነው ያለችው። እሷን እንግዲህ አሁን እንጨት ምለቀመው እኔ ልጅና እኔ በልተን እንሞት ዘንድ ነው ለነሞት እየተዘጋጀን ነውና ምንም የለም ማለችው። ኤልያስ ግዴለሽም ትጅሱን አድርጊ አስቀድመሽ ግን ለኔ አምጪ ከዛ በኋላ ለናትሽ ለልጅሽና ለራስሽ እነግርሻለሁ እግዚአብሔር እንዲህ ይላል ዝናብ ተበልሶ እስኪመጣ ዱቄቱ ከማድጋ አይያልቅም ዘይቱም ከማሳው አይጣጣም ሂጃላት። እዚ መካከለ አሁን ሴትዮዋን ተመልከቱ ለጊዜም ይሆን ነገር ነው ያላት መቼም በልተነው እንሙት ነው። ኤልያስ ኤን ሲነግራት የኤልያስን ቃል አምና ተቀበለችና ለልጇም ለራሷም ትታ ለሱ አስቀድሚ ነው ያላት ለሱ ያንን እንጎቻ አድርጋ መጣችለት። ከዛ በኋላ ስትመለስ ማድጋው ዱቄት ሞልቷል ዘይቱ ሞልቷል ቤቱ በበረከት ተተፈፈዋል እግዚአብሔር ተመሰገነ ይሁን። ተመልከቱ ያመኑትን በሱ ላይ ጭንቀታቸውን ችግራቸውን የጣሉትን ሰዎች ዝም የሚል አምላክ አይደለም እናመልከው የሚታደግ አምላክ ነው ባዶውን የሚሞላ አምላክ ነው። ሁለተኛው አንደኛው ጭንቀት በርሱ ላይ መጣል ሲሆን ሁለተኛው የእግዚአብሔርን ፈቃድ ማስቀደም ነው። ጭንቀትና ማሰብ የተለያዩ ነገሮች ናቸው ይያቸዋለሁ ማሰብ አልተከለከልን ማሰብ አለብን ማቀድ አለብን በማስተዋል ብዙ ነገር መስራት አለብን ለመስራት መዘጋጀት አለብን ይሄን እግዚአብሔር አይቃወም። ነገር ግን ከሐሳባችን ከእቅዳችን ጋር የእግዚአብሔርን ፈቃድ እንድናስቀድም ይጠይቀናል። በጸሎታችንም በሰማይ የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ ካልን በኋላ ሶስተኛው አንቀጽ ምንድነው ፈቃድ በሰማያት በመላእክት ፊት እንደሆነችው ያቺ ፈቃድ በመድር ደግሞ በእኛ መካከል ተሆነ። ክርስቲያን ለሚያደርገው ነገር ሁሉ የእግዚአብሔርን ፈቃድ ያስቀድማል። የእግዚአብሔርን ፈቃድ ማስቀደም ምስጢሩ እኛ ምን ዘልቀው ዓለም ስላልሆነ የሱን ኃይል የሱን ጉልበት የሱን ምረት የሱ ቸርነት ለማግኘት የእግዚአብሔርን ፈቃድ ያስፈልገናል። እሱን አስፈቅደን ከወጣን ባዶአችን አንመለስም። እሱን አስፈቅደን ከወጣን ብቻችን አይደለንም ለብቻችን አንጋፈጥም። ታቅማችን በላይ የሆነ ነገር እንኳን ቢያጋጥመን ለበጎ ነው ብለን ለማለፍ እንድንችል ጸጋውን ያበዛልናል እሱን አስፈቅደን ስንወጣ። እንደዚህ ይላል በያዕቆብ መልእክት ምዕራፍ 4 ቁጥር 13 ላይ የያዕቆብ መልእክት ምዕራፍ 4 ከቁጥር 13 ያለውን ይሄንን ቃል ሙሉ ቃል አነብላችኋለሁ። ቁጥር 13 ላይ ምን ይላል ነገር ወደዛ ከተማ እንሄዳለን በዚያም አመት እንኖራለን እንነግድማለን እናተርፍማለን የምትሉ እናንተ ተመልከቱ ነገ የሚሆነውን አታውቁምና ህይወታችሁ ምንድነው ጥቂት ጊዜ ታይቶ ኋላ እንደምፋሎት እንደሚጠፋ ኋላ ታይቶ ጥቂት ታይቶ እንደሚጠፋ እንፋሎት አይደላችሁምን? በዚህ ፋንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል ይላል። ተግባባን ወገኖቼ? በዚህ ፋንታ የዛሬ አመት የዛሬ ሁለት አመት የዛሬ ሁለት ወር ይሄ ነው ብላችሁ ስታስቡ ጌታ ቢፈቅድ በሉ። ምክንያቱም ነገ የሚሆነውን አታውቁምና ነገ የሚሆነውን የሚያቀሰው አለ ከዚች ደቂቃ በኋላ ከሁለት ሶስት ሰዓት በኋላ የሚሆነውን የሚያቀሰው አለ ማንም የለም። እኛም እናቀው ቤታችን እንገባለን ወይም ከዚህ ወጥተን ሾፒንግ እንሄዳለን ወይም አንድ ነገር እናደርጋለን ቡና እንጠጣለን ሌላም እናደርጋለን ቀጠሯችን እንሄዳለን ነው አይደል እንዴ? ከዛ በኋላ የሚከሰት ነገር አናውቅም ምን እንደሚሆን አናውቅም እንዳሰብነው ሊሆንልን ይችላል ላይሆንም ይችላል በእኛ እጅ አይደለም ማለት ነው። ስለዚህ ጌታ ቢፈቅድ በሉ አታስቡ አይደለም አስቡ አቅዱ ነገር ግን ከእቅዳችሁና ከሐሳባችሁ በፊት ፈቃዱን ተቀበሉት። እሱ ቢፈቅድ እንድንነዚህ እናደርጋለን የእግዚአብሔር ፈቃድ ይሁን አይደለም ብሉት ወገኖቻችን የእግዚአብሔር ፈቃድ ይሁን የእግዚአብሔር ፈቃድ ይሁን። ሌሎቹማ በትግላችን ያሉት እኮ አልተሳካም። ይሄን እናደርጋለን በትግላችን እናረጋግጣለን ያሉት ሌላ ነው የሆነው አልሆነም። ወይም ደግሞ እንደዛሬው እርግጠኛ ነኝ ይሄን አደርጋለሁ የሚሉት አይሆንም። ሰው እርግጠኛ አይደለም። ለራሱ እርግጠኛ ነው፣ ለሁኔታዎች ግን እርግጠኛ አይደለም። ቀኑ ጊዜው ወሶ እጅ አይደለም ያለው። ስለዚህ ወገኖቼ ጌታ ቢፈቅድ በሉ፣ የእግዚአብሔርን ፈቃድ ጠይቁ ነው። አዎ ክርስቲያን ከመጨነቁ በፊት በመጨነቅ ፋንታ በእምነት የእግዚአብሔርን ፈቃድ ይጠይቃል። ጌታ ሆይ ይሄ ነገር መጥቷል ከአቅሜ በላይ ነውና አንተ የምትወደውና የምትፈቅደውን ስራ፣ አንተ ከኔ ቅደም። መልካም ነው ያልኩት ክፉ ሊሆን ይችላል፣ ክፉ ያልኩት መልካም ሊሆን ይችላል። እምሰራውን አላቅም ነው። ልክ እንደ ኢዮብ በጨለማ ውስጥ ነን ያለን አለ ኢዮብ። በጨለማ ውስጥ ነን ያለን፣ በጨለማ ውስጥ ላለን ማስተዋል አንችልምና አንተ ግለጥልን ያለ። ስለዚህ የእግዚአብሔርን ፈቃድ እንጠይቃለን። የእግዚአብሔርን ፈቃድ መጠየቅ ብልህነት ነው። የእግዚአብሔርን ፈቃድ መጠየቅ ኃላፊነትን ለእግዚአብሔር መስጠት ማለት ነው። የእግዚአብሔርን ፈቃድ መጠየቅ ከእሱ ጋር መጓዝ ማለት ነው። መኪና ስንከራይ ምንድን ነው ኢንሹራንስ እንገዛለን አይደለም? ምን እንደሚያጋጥመን አውቀን አይደለም ኢንሹራንሱን የምንገዛው አይደለ እንዴ? ቢታወቅ ኖሮ አንገዛም። ለምን እንገዛለን? ምን ችግር እንደማይደርስብን ካወቅን አንገዛም። ነገር ግን ስለማናቅ፣ ሰዎች ህጉም ስለማያስኬደን የግድ እንገዛለን። ኢንሹራንሱ አክሲደንት ቢገጥመን ምን ብለን እንዲከፍልልን ነው። እግዚአብሔር ከኢንሹራንስ በላይ የነፍስ መዲናችን ነው ወገኖቼ፣ የነፍሳችን የህይወታችን ኢንሹራንስ ነው። ስለዚህ እሱን ፈቃድ መጠየቅ ማለት ራስን ለእግዚአብሔር መስጠት ማለት ነው፣ ኃላፊነትን መስጠት ማለት ነው፣ እግዚአብሔርን በህይወታችን ላይ መሾም ማለት ነው፣ መሾም ማለት ነው። እና የእግዚአብሔርን ፈቃድ ተላልፈን ስንሄድ የምንጨምረው ነገር ሳይሆን ያለንን ነገር እናጣለን። አንድ ታሪክ አለ። እስራኤል በምድረ በዳ ሳሉ እግዚአብሔር ከሰማይ ምንድን ነው ያወረደላቸው? መና ነው አይደለም? መና ወረደላቸው። ከመናው ጋራ ትእዛዝ ተሰጥቷቸው ነበረ። ምንድን ነው ትእዛዙ? እለት እለት ለአንድ ቀን የሚበቃችሁን ልቀሙ ነው የተባሉት። አንዱ አንዱን ደግሞ እንዳያልፍና አንዱ በአንዱ እንዳይጎዳ ጎሞር የሚል መስፈሪያ አለ፣ በሱ እየተሰፈረ እለት እለት የሚበቃውን ለቤተሰቡ የሚበቃውን ይልቀም ተብሎ ትእዛዝ ተሰጠ ማለት ነው። አንዳንዱ ነገሳ እቺ ትእዛዝ የቀረች እንደሆነ መናው ነገ ያልወረደ እንደሆነ እኔ ትርፍ መልቀም አለብኝ አለ። ሌላው ደግሞ እሱ ዛሬ አምጥቷል ነገም ያመጣል እንደፈለገው የታዘዝኩትን ነው የምለቅመው ብሎ ሌላው ለቀመ። ምን ይላል ቃሉ? ግማሹ አብዝቶ ለቀመ፣ ሌላ ቀን ብሎ ማለት ነው። ግማሹ እንደታዘዘ ለቀመ። በጎመሩ ሲሰፈር ግን አለ አብዝቶም የለቀመ ከጎመሩ አልተረፈም፣ አሳንሶም የለቀመ ከጎመሩ አልጎደለም፣ ሁሉም አንድ ሆነ ይላል። እንደዛ ነው። በጭንቀታችን ብዙ የጣርንበት ብዙ የሮጥንበት ብዙ የደከምንበት ነገር እግዚአብሔር ፈቃድ ያልገባበት ነገር እዛው ቦታ ላይ ነው ያገኘ ነው። ከዛው ሳንንቀሳቀስ ነበር ያገኘ ነው። እግዚአብሔር ፈቃድ ጠይቀን ይዘን የተነሳን ግን በመማርም ይሁን በመነገድም ይሁን በመስራትም ይሁን ልዩ ልዩ ነገሮችንም በማቀድ ይሁን ከእግዚአብሔር ጋር ተነስተን አላፈርንም ካሰብንበት አደረሰን። ሌላው ሶስተኛውና የመጨረሻው በእግዚአብሔር ላይ እምነትን በመጣል ጭንቀትንም እንወጣበት የጭንቀት መፍትሄ ሶስተኛውና መጨረሻው ባለን ነገር ላይ እግዚአብሔርን ማመስገን መቻል ነው። ባለን ነገር እግዚአብሔርን ማመስገን መቻል ነው። በሰጠን ነገር እግዚአብሔርን ማመስገን መቻል ነው። በሰጠን ነገር ካላመሰገን ነው ሌላ ምን ጠይቀው ማግኘት አንችልም። ሲሰጠን እንኳን ማወቅም አንችልም። እየተግባባን ነው ወገኖቼ? በሰጠን ነገር እግዚአብሔርን ማመስገን መቻል አለብን። እንዴ እኛ ራሳችን እግዚአብሔር ስጦታ ነን። አካላችን እግዚአብሔር ስጦታ ነው። ሁለመናችን እግዚአብሔር ስጦታ ነው። ምን ተነፍሰው አየር እግዚአብሔር ስጦታ ነው። ከዛ ጀምሮ አለን እስከምንልበት እስከምንመካበት ነገር ድረስ ሁሉ የእግዚአብሔር ስጦታ ነው። በዚህ ማመስገን መቻል የጭንቀት መፍትሄ ነው። በዚህ ለእግዚአብሔር ክብርን መስጠት መቻል የጭንቀት መፍትሄ ነው። ዑለታውን መዘከር መቻል የጭንቀት መፍትሄ ነው። ባልን ነገር ካላመሰገን ነው ግን ሁል ጊዜ ምን እንጨነቃለን። ምክንያቱም እንጨምርልን እንፈልጋለን። እንጨምርልን ስንፈልግ ደግሞ ይጨምራል እሱ ያልቅበትም። እንደገና ሌላ ደግሞ አንረካም። የማይገደፍ ፍላጎት በዛ ይመጣል። የማይዘለቅ ምኞት በዛ ይመጣል። ስለዚህ ይሰጠንና ያገኘነውን የተደሰተንበትን ማወቅ ስለማንችል ሁል ጊዜ ምን እንሆናለን? ጭንቀት ነው። ልክ ብዙ ገንዘብ የሚፈልግ ሰው ማለት ነው። ብዙ ገንዘብ ይፈልጋል አንድ ሰው ይጨነቃል። እስከሚያገኝ ድረስ ዘንድሮ የዚህን ያህል ሺህ አመት ነው ደግሞ በሚቀጥለው ይሄን ያህል ሺህ አገኛለሁኝ እዚህ ደምራለሁኝ በዛ ወጣለሁኝ በዛ ወርዳለሁኝ ብሎ ይጨነቃል። ገንዘቡ ሲመጣ ደግሞ የሚቀጥለው ጭንቀት ምን እንደሆነ ታውቃላችሁ? እንዴት ማኔጅ አረጋለሁ? እንዴት አስቀምጣለሁ? ምን ላይ አውለዋለሁ? ይቀጥላል። ከዛ በኋላ ደግሞ ገንዘቡን ኢንቨስት ባረግንበት ነገር ላይ ደግሞ ሌላ ጭንቀት ደግሞ ይመጣል። ጭንቀት ገደብ የለውም። ለዚህ ነው ጥበበኛው ሰለሞን እግዚአብሔር ሆይ አለ እምበቃኝን ነው የምትሰጠኝ አለ። ድሃም እንዳታደርገኝ አደራህን፣ በጣምም ባለጸጋ እንዳታደርገኝ እምበቃኝን ስጠኝ አለ። የሚከተለውን ስለሚያውቅ ነው። እና ጭንቀት ጭንቀትን ይወልዳል፣ እምነት ግን ማረፍን ይሰጣል። እግዚአብሔርን መደገፍ ሰላምን ይሰጣል። እግዚአብሔርን መደገፍ መረጋጋትን ይሰጣል። እግዚአብሔርን መደገፍ በስራችን መርካትን ይሰጣል። እግዚአብሔርን መደገፍ ጭንቀትን በሱ ላይ ይመጣል። ባልን ነገር እንድንረካ እንድናመሰግን ያደርገናል። ጭንቀት ጭንቀትን ይወልዳል፣ ጭንቀትን ይተካል። ለዚህ ነው በዓለማችን ምንድን ነው ራሱ ሰለሞን ምንድን ነው የሚለው? ዳህ እንቅልፉን ተኝቶ ያድራል፣ ሀብታሙ ሲጨነቅ ያድራል ነው የሚለው። አሁን ሀብታምነት ኃጢአት ሆኖ አይደለም፣ ሰርቶ ማግኘት ኃጢአት አይደለም፣ ሀብቱ ኃጢአት ሆኖ አይደለም። ችግሩ በጭንቀት የመጣ በጭንቀት ነው። በጭንቀት የሰበሰበም ካለ በጭንቀት ነው የሚኖርበት። የእግዚአብሔር ፈቃድ እዛ ውስጥ አለመኖር፣ አለማመስገን መቻል፣ መርካት ማጣት፣ ደስታ ማጣት ማለት። አንድ ሰውዬ ትዝ ይላችኋል በሉቃስ ወንጌል ውስጥ የመጨረሻ እሱ ልጥቀስላችሁና ትምህርቴን እደመድማለሁ። በሉቃስ ወንጌል ውስጥ አንድ ሰው እያለ በሰጠው ማመስገን ያልቻለ ስላገኘ የተጨነቀ ምገር ነገር ነው አይደለም። ሰው ስላገኘ ይጨነቃል። ስላጣ ሳይሆን ስላገኘ የተጨነቀ ሰው ትዝ ይላችኋል በሉቃስ ወንጌል ሉቃስ ምዕራፍ 12 ቁጥር 16 ላይ ያለ አንድ ታሪክ እናገኛለን። ሀብታሙ ሰው ይላል የእርሻ መሬት ያለው በጣም በሰፊው የሚያሳርስ በሰፊው የሚያገኝ ሰው ነው። በጣም እርሻው ተሳካለት ይላል። ብዙ ምርት አገኘ ይላል። ምርቱ ሆነለት ተሳካለት ይላል። ዛ በኋላ ሁለት ነገሮችን ነው የተናገረው። አንደኛ ነፍሴ ሆይ አለ፣ ራሱን ነው እኔ አለ። እንግዲህ ተደሰች ያለ አንዳንድ ጊዜ እንድንላል ስማችን እንጠራና አይዞሽ እንላለን ራሳችን አይደለ? አዎ። ነፍሴ ሆይ አለ ራሱን ነው። ነፍሴ ሆይ ደስ ይበልሽ፣ ለብዙ ዓመት የሚሆን ቀለብ አግኝተሻል። ለብዙ ዓመት የምትዝናኝበት ነገር አግኝተሻል፣ ደስ ይበልሽ አለ። ራሱን አመሰገነ። ለራሱ ደስታን ፈጠረ፣ ግን ደስታ አይደለም። ከዛ ቀጥሎ የመጣው ነገር ጭንቀት ነው። ጭንቀት እንዴ፣ ጎተራዎቹ አይበቁም፣ ምን አደርጋለሁኝ? እንደዚህ ያሉት ጎተራዎቹ አፈርሳለሁኝ፣ ሌላ ሰራለሁኝ። እንደዛ ካደረግኩ ደግሞ እንዴት ልሰበስብ እችላለሁኝ? ብቻ ጭንቀቱ ቀጠለ። ምርት ስላገኘ ሰውየው ተጨነቀ። የበለጠ ስላገኘ ተጨነቀ። ተመልከቱ። ከዛ በኋላ እዛ መካከል እያለ መልአከ ሞት መጣና ሰውየው ትጠራለህ፣ ተነስ አለው። ይሄ ምሳሌ ጌታ ያስተማረው ምሳሌ ነው። ተመልከቱ። አዎ፣ ባልን ነገር ማመስገን ካልቻል ሌላ ማግኘት ቀርቶ ያለንም እናጣለን። አለማመስገን ኃጢአት ነው ራሱን ችሎ። ተመልከቱ፣ በሰጠን ነገር ማመስገን እና በእምነት ጭንቀታችን በእግዚአብሔር ላይ እንድንጥል ነይ ሶስት ነገሮች አንድ ጭንቀታችንን ችግራችንን ከአቅማችን በላይ የሆነውን ነገር ሁሉ በማመን እግዚአብሔር አባቴ ነው ድጋፌ ነው ከለላ ጥላዬ ነው ብለን በማመን ጭንቀታችንን በሱ ላይ መጣል ሁለት ፈቃዱን ማስቀደም ሶስት ባለን ነገር ማመስገን ከቻልን ወገኖች ጭንቀት የለም ጭንቀት እሱ ላይ መጣል እንችላለን ማረፍ እንችላለን መረጋጋት እንችላለን ስለዚህ አትጨነቁ ያለን ለዚህ ነው ለምትበሉት ለምትለብሱት አትጨነቁ ወፎችን ተመልከቱ እኔ እኮ ከወፎች እናንተ ትበልጣላችሁ አለ እናንተ እኮ ትበልጣላችሁ ባሪያ ስላሴ ተፈጠራችሁ እስቲ የትኛው ወፍ ነው ጎተራ ያለው የትኛው ወፍ ነው ፓርታይም ወይም ፉልታይም የሚሰራው የትኛው ወፍ ነው ትምህርት ቤት የሚሄደው ለምን አትመለከቱም ጧት ጧት ለእናንተ መዝሙር ይዘምራሉ ወፎቹ ይላል አዎ እየዘመሩ ያስደስቱናል እነሱ ግን እነሱ የሆነ ነገር ይላል ታዳ ወፎቹን ምመግበ እኔ ለእናንተ እንዴት አንሳለሁኝ ጭንቀታችሁን በኔ ላይ ጣሉ ለምን የምድር አበቦችን አትመለከቱም አበቦች ያብባሉ የሜዳ ሳር ናቸው ሳሩን አበባ የሚያለብሰውና የሚያጌጥ ከሆነ እንዲያጌጡም ያረከው ሆነ እናንተ እንዴት ካበባ ታንዛለ እናንተማ እንዴት እናንተማ ባሪያ ስላሴ ተፈጠራችሁ አይደላችሁም እናንተ ከዛ በላይ አይደላችሁ አትጨነቁ ጭንቀትን በኔ ላይ ጣሉ ለጭንቀት ፈቃዴን ጠይቁ ለጭንቀት ባላችሁ ነገር አመስግኑ ያስተማረን የመከረን አምላካችን ክብርና ምስጋና ለሱ ይግባው አሜን